የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ ነው መደመጥ ጀመረ። ጋቢና ቪኦኤ አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ።
እኔ ደግሞ ኤደን ገረሙ።
አብራችሁን ስለምታመሹ ከሁሉም አስቀድመን እናመሰግናለን። ባሳለፍነው ሳምንት በተለያዩ የኦሮሚያ ከተሞች የተነሳውን ሁከትና ብጥብጥ ተከትሎ የተጎዱና የተፈናቀሉ ወገኖችን ለማገዝ 25 የሚሆኑ ወጣቶች ከጥምረት ለሰብአዊነት በሚል ስያሜና መርህ በምስራቅ ሐረርጌ እና በተለያዩ ኦሮሚያ ከተሞች የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ ተጠልለው የሚገኙ ኢትዮጵያንን ለማገዝ በሀገር ፍቅር ቲያትር ቤት የእርዳታ ድጋፍ የማሰባሰብ ስራ ዛሬ ዕለት ጀምረዋል። በሌላ በኩል የብሔራዊ የአደጋ ስጋት አመራር ኮሚሽንን የድጋፍ ጥያቄ በደረሱባቸው ቦታዎች ላይ አስቸኳይ ድጋፍ እያደረገ እንደሆነም አሳውቀዋል። ይህንን ዘገባ ኤደን ገረመው በመቀጠል ታሰማናለች።
ባለፈው ሳምንት በኦሮሚያ አንዳንድ ከተሞች የተነሳውን ሁከትና ብጥብጥ ተከትሎ በባሌ ሮቤ፣ በምዕራብ አርሲ ዶዶሎና ከፈሌ፣ በምስራቅ ሐረርጌ በጎሮጉቱ ወረዳና ካራሚሌ እንዲሁም በሰበታ የተፈናቀሉ የህብረተሰብ ክፍሎች በተለያዩ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ተጠልለው ይገኛሉ። ለወገኖቻቸው የእርዳታ እጃቸውን መዘርጋት የፈለጉ በጎ ፈቃደኛ ወጣቶች ጥምረት ለሰብአዊነት በሚል መርህ ቃል በተለያዩ ማህበራዊ ድረገጾች ላይ በማስተዋወቅ በዛሬው ዕለት በሀገር ፍቅር ቲያትር ቤት እርዳታ ማሰባሰብ ጀምረዋል። ከፕሮግራሙ መስራቾችና አስተባባሪዎች መካከል አንዱ የሆነው ሰለሞን መንገሻ ስለ እንቅስቃሴው እንዲህ ይላል።
ደግስና ከፍል የሚባል እንቅስቃሴ በማህበራዊ ሚዲያ ላይ አሁን እንቅስቃሴው የተጀመረበት ምክንያት ባለፈው ሳምንት በተፈጠረው አሳዛኝ ክስተት ምክንያት ተፈናቅሎ በተለያዩ ቦታዎች ሐረርጌ አካባቢ ጎርጎቹ ወረዳ የሚባል ወደ ካራሚሌ፣ ባሌ ሮቤ አካባቢ፣ ምዕራብ አርሲ ዶዶላ፣ ከፈል እና እዚህ ደግሞ አዲስ አበባ ዙሪያ ሰበት አካባቢ ቤተክርስቲያኖች ውስጥ ተጠልለው የሚገኙ በርካታ ወገኖቻችን አሉ። ለእነሱ ነው ድጋፍ ለማድረግ እየተንቀሳቀስን ያለን። የቤተክርስቲያናቱ ተጠልለው የሚገኙ ህጻናት፣ አረጋውያን ይብን እዛው ቤተክርስቲያን ውስጥ የወለዱ አራሶች ሁሉ አሉ በአሁኑ ሰዓት እና ለእነሱ ድጋፍ ማድረግ ነው። በተለይ የምግብ ሰው ዛሬ ነው የጀመርነው። ከዛ ውጭ ግን አልባሳትም ምንም እየመጡልን ስለሆነ ያለውን የደረሰን እርዳታ ሰብስበን ወደዛ ለመላክ እቅድ ያዝ። በጣም ጥሩ ምላሽ ነው አሁን ከሰው ያለው። እኛ ያው በማህበራዊ ሚዲያው ነው በዋነኝነት እየተጠቀምን እየሰበሰብን ያለ ነው። ብቻ እስካሁን ድረስ በጣም በርካታ የማይበላሹ ምግቦች፣ ፈጣን ምግቦችን እነ ፓስታ፣ መክሮን፣ ሩዝ የመሳሰሉትን የህፃናት አልሚ ምግቦችን፣ ውሃ፣ ጨው ምናምን የመሳሰሉት ምግብ፣ ፓስታ፣ ሩዝ፣ እነዚህ አይነት ምግቦችን ነው አሁን በብዛት ሰው እያመጣልን ያሉ። ዱቄቶች፣ የበቆሎ ዱቄት፣ የስንዴ ዱቄቶች ሰዎች እያመጡልን ነው። የህፃናት ዳይፐሮችም አሉ። በጣም ብዙ ነው ማለት ምላሹ የሚገርም ነው፣ የሚያስደምቅ ነው። አብዛኛው ሰው በቃ በተፈጠረው ነገር አዝኗል እና ሰዎችም የመጡ እያስረከቡ
በጎ ፈቃደኞቹ ከዚህ ቀደም በቡራዩና በጌዲዮ በነበሩ መፈናቀሎች ላይ ተመሳሳይ ድጋፍ ያደረጉ ሲሆን ከዚህ በፊት ከነበራቸው ተሞክሮ በመነሳት እርዳታውን ለማድረስ የብሔራዊ የአደጋ ስጋትና አመራር ኮሚሽን ድጋፍ እንደሚያደርግላቸው ተናግረዋል።
ከዚህ በፊት በተለያየ ጊዜ በሚደርሱ አደጋዎች፣ ተፈጥሮ ሰው ሰራሽ የሚሆኑ አደጋዎች በሚያጋጥሙበት ጊዜ በማህበራዊ ሚዲያ እንቅስቃሴ እያደረግን ድጋፍ የምናደርግ እንትኖች ቡድኖች አለን። በማህበራዊ ሚዲያም ላይ 25 ያክል ወጣቶች ነው ያለ ነው። ተጨማሪ ደግሞ የአደጋ ስጋት ስራ አመራር የሚባለው ተቋምም ድጋፍ ያደርግልና በተለይ ሎጂስቲክ ላይ እዛ ለማድረስ በሴኪሪቲም በምንም ችግር ስለሚኖር በሚል ከእነሱ ትብብር ያደርግልናል።
የብሔራዊ አደጋ ስጋት ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ በበኩላቸው እርዳታና ማስተባበር ስራዎች ከክልሉ መንግስት ጥሪ ሲደረግ የሚሰሩ መሆናቸውን ገልጸው እስካሁን ጥሪ የተደረገው ከበሰበታና ከምዕራብ አርሲ ዶዶሎና ባሌ መሆኑን ይናገራሉ።
ኦልሞስት ወደ 1100 ሰው በሰበታ፣ ምዕራብ አርሲ ደግሞ ዶዶላ፣ ባሌ ወደ 3326 ሰው ነው ምናምን እኛ ድጋፍ እያደረግን ነው። አሁን አሃዛዊ ነገር በቁጥር አሁን ያልኩሽ ተፈናቃዮች አሉ፣ ቤተ ክርስቲያን ነው የሚገኙት። በተለየ ዶዶላዎቹ ለእነሱ የሚያስፈልገውን ምግብና ምግብ ነክ ያልሆነ ቁሳቁስ ልከናል። እንዲሁም በሰበታ 1100 እኛ ተልኮልናል። አሁን ይሄ በቀጥታ የተጠየቀ ነው። አሁን ከሰበታ በደብዳቤ የመጣ ነው። ያም በደብዳቤ የመጣውን ቁጥር ይዘን ዓለም አቀፍ ስታንዳርዱን ወይም ደረጃውን ጠብቀን እኛ የሚያስፈልገው እህል፣ ዘይት፣ ጥራጥሬ፣ ብስኩት እንዲሁም ለህፃናትና እናቶች አልሚ ምግብ እናቀርባለን፣ አቀርበላለን። በህብረተሰቡ በኩል ግን ቀደም ሲል የነበረው ትብብርም እንዳለ ልገልጽልሽ ፈልጋለሁ።
በምስራቅ ሐረርጌ በጎሮጉቱና በከራሚሌ አካባቢ ጥሪ እንዳልደረሳቸው የገለጹት አቶ ደበበ ዘውዴ ይህም ደግሞ በክልል ደረጃ በቁጥጥር ስር መዋል ከመቻሉ ጋር እንደሚያያዝ ገልጸዋል።
ለምሳሌ ወገኖች አደጋ ሊደርስባቸው ይችላል። ቀበሌው እኮ የራሱን ድጋፍ የማድረግ አቅም አለው። ከቀበሌው ውጭ ወረዳው አለ፣ ከወረዳው ዞኑ አለ፣ ከዞኑ ክልል አለ። ከክልል አቅም በላይ ሲሆን ነው አልባሳት ያስፈልገኛል፣ ሌሎች የቤት ቁሳቁስ ያስፈልገኛል፣ እንዲሁም ምግብም እህል ያስፈልጋል ሲባል እኛ ቁጥሩ ሲገለጽልን አስፈላጊው ድጋፍ እንዲላክ ተደርጓል። አሁን ቅድምም በነገርኩሽ ሁኔታ ከሰበታ በኦሮሚያ አደጋ መከላከል ኮሚሽን በመጣው ደብዳቤ መሰረት ድጋፉ እንዲላክ ተደርጓል።
እርዳታው እስከ መቼ ድረስ ነው የሚቆየው? በቀጣይስ እነዚህን የህብረተሰብ ክፍሎች ለማቋቋም ምን እየተደረገ ነው?
ዛሬ የተሰጠኝ ደብዳቤ ኦልሞስት ለአንድ ወር ለዚች ወር የሚሆነው ለጥቅምት ወር ተልኳል። ከዛ በኋላ ደግሞ በኢትዮጵያ ውስጥ አይተሽ እንደሆነ ግጭቶች ጊዜያዊ ናቸው። በተደጋጋሚ ቢከሰቱም ግጭት ጊዜያዊ ነው። መስማማትን ስምምነትን ፈጥሮ ወደ ቀዬው ህብረተሰቡ እንዲመለስ የማድረጉ ስራ በሰፊው ይሰራበታል። ከዚህም በላይ ከ800 ሺህ እና ከ900 ሺህ እንዲሁም ከ1 ሚሊየን በላይ የሆኑ ከተለያዩ ቦታ የተፈናቀሉትም ተመልሰዋል። ስለዚህ እስከ መቼ የሚያስብል አይደለም። ቤተክርስቲያን መቼም ዘላለም ተጠልሎ አይኖሩም። ማህበራዊ ነገሩን ጠብቆ ችግሮችን በማብረድ ወደ ቀያቸው እንዲመለሱ ነው የሚደረገው። ግን በቀያቸው ተመልሰው ሌሎች ንብረት ከወደመባቸው ሌሎችም ከተደረገ እዚያው አካባቢ መልሶ ማቋቋሙን ስራ የሚሰራበት ይሆናል። እንዲሁም አንዳንዶች በስጋት ነው በስጋት ብቻ ይመስል ቤታቸው እንዳለ ነው እንዳለ አለ በስጋት ብቻ የመልቀቅም ነገር ስላለ ያ ስጋትና ፍርሃት የህግ የበላይነትን በማስጠበቅ እንዲሁም የህዝብ ለህዝብ ግንኙነቱ ነው ህብረተሰቡ አብሮ ይኖራል ያን መሰረት በማጥበቅ የሚመለስበት ሁኔታ ይመቻቻል ነው የምለው።
ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ጋቢና ቪኦኤ ነው እያዳመጣችሁ ያላችሁ አድማጮቻችን። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ኤደንን ለቀደመው ዘገባሽ በጣም አመሰግናለሁ። ቀጣዩ ዘገባችን ምን እንደሆነ እባክሽ አስታውቂልን።
እንግዲህ ቀጣዩ ዘገባችን በዚህ በዋሽንግተን ዲሲ የተካሄደ ለአራተኛ ጊዜ የተደረገ የስሚዞኒያን ብሔራዊ የአፍሪካ ጥበብ ቤተ መዘክር ሽልማት ላይ ያተኮረ ነው። ኢትዮጵያዊው ኤልያስ ስሜና ናይጄሪያዊቷ ጂኒካ አኩኔ ተሸላሚ ሆነዋል። እንግዲህ ሀብታሙ አንተን የሰራኸው ስለ ሽልማት ስነ ስርዓቱ ተከታዩን አድማጮቻችን እንድታዳምጡ እንጋብዛችኋለን።
በዩናይትድ ስቴትስ ዋሽንግተን ዲሲ መቀመጫውን ያደረገው ስሚዝሶኒያን ብሔራዊ የአፍሪካ ጥበብ ቤተ መዘክር ለአራተኛ ጊዜ ለአፍሪካዊ የሥነ ጥበብ ባለሙያዎች የክብር ሽልማት አበርክተዋል። የዘንድሮቹ ተሸላሚዎች ኢትዮጵያዊው የህብረ ጥበባት ባለሙያ ኤልያስ ስሜና ናይጄሪያዊቷ የእይታ ጥበብ ባለሙያ ኒጂዴካ አኩኒዬ ክሮዝቢ ናቸው። ሽልማቱ በተበረከተበት ወቅት የሙዚየሙ አስተዳዳሪ ዶክተር ጋዝ ኬዝ ሃይፈርድ ሁለቱ የኪነ ጥበብ ሰዎች ለሽልማት የበቁበትን ምክንያት ተናግረዋል።
We're living through a golden moment in African art.
የአፍሪካን ስነ ጥበብ በተመለከተ በወርቃማ ጊዜ ውስጥ እየኖርን ነው። እጅግ የሚያስገርም የስነ ጥበብ ባለሙያተኛ ትውልድ የሚያስደምሙ ነገሮችን በሚሰራበት ጊዜ ውስጥ ነው እየኖርን የምንገኘው። ለኔ ግን በአሁኑ ጊዜ ኒጂዲካ አኩኒዬ ክሮዝቢና ኤልያስ ስሜ እጅግ ወደር አልባ ልዮች ናቸው። በስራዎቻቸው የሚገልጿቸው ርዕሰ ጉዳዮች የስራዎቻቸው ፍጹም አይነሳቢነት ኃይል ከሌሎች የኪነ ጥበብ ሰዎች የሚለይ ወደር የሌለው ስፍራ ያስቀምጣቸዋል። ልናከብራቸው በመቻላችን የላቀ ደስታ ተሰምቶናል። ክብሩም በእጅጉ ይገባችኋል ነው ያሉት። በዕለቱ ለክብር ከበቁት መካከል አንዱ የሆነው አርቲስት ኤልያስ ስሜ ሽልማቱ ከመላው የሰው ልጆች የተበረከተለት እንደሆነ ሁሉ እንደተሰማው አጋርቶናል።
አዎ፣ እኔ በጣም ነው ደስ ያለኝ። ኢትዮጵያዊ ሁልጊዜ የምናስበው እኛ ነጭ፣ ጥቁር ምናምን ለይተን አናቅ። አስተዳደጋችንም ምናምን ሁሉንም የሰው ዘር እኩል ነው የምናየው። ይሄንን አዋርድ ሲሰጠኝ የሚሰማኝ የሁሉም የሰው ልጅ ነው ብዬ ነው ማምነው።
ኤልያስ ቅይጽ የኪነ ጥበብ ዘይቤዎቹን በመጠቀም በሚሰራቸው ቀልብ ሳቢ ስራዎቹ ይታወቃል። ቁሶችን በመለጣጠፍ፣ እንጨቶችን በመፈልፈል፣ የወዳደቁ የኤሌክትሪክ ገመዶችና የኤሌክትሮኒክስ እቃዎችን የውስጥ ክፍል በማቀናጀት ስራዎቹን ያከናውናል። በሀገር ቤት ከስራ ባልደረባው መስከረም አሰግድ ጋር በመሆን ዞማ የተሰኘ ቤተ መዘክር ከፍተዋል። በቅርቡ ለእይታ ክፍት የሆነውን ታላቁ ቤተ መንግስት ኪናዊ ስራዎችንም አብረው ሰርተዋል። በሽልማት አሰጣጡ ስነ ስርዓት ላይ ኤልያስ ለስራ ባልደረባው ምስጋናውን አቅርበዋል።
አዋርዱን አመሰግናለሁ።
እኔ ግን የሁል ጊዜ አዋርድ
ማይ አዋርድ ፎርኤቨር ኢዝ
በህይወቴ ውስጥ ያለችው
ሁዝ ኢን ማይ ላይፍ
መስከረም
ኢዝ መስከረም።
እኔና መስኪ ከ20 አመት በላይ አብረን ሰርተናል። ይህን ስል የኔ አጋር ነው። አዎ፣ አዲስ አበባ ትልቅ ዞማ ቤተ መዘክር ከፍተናል። ይሄ ማለት እኔ ለልጄ ውርስ የለም፣ መስኪም ለልጇ ውርስ የለውም። ያ ማለት የኔ አይደለም የእሱ አይደለም። ልጄ የቦርድ ሜምበር መሆን ይችላል እንጂ መሸጥ መለወጥ አይችልም። ስለዚህ የህዝብ ነው። ቅርስ ትተ ነው የምትሄደው። አረንጓዴውን እንደጠበቀ፣ በጭቃ የተሰሩ ቤቶች እንደጠበቁ ይሄንን ነው ማስተላለፍ የምንፈልገው። ስለዚህ እዚህ ጋር የእኔም የመስኪም የሌሎቹም ድምፅ አንድ መሆን ያለበት አንድ ዝማሬ ስንዘምር ነው። ስለዚህ ይሄንን ለሀገሬ ትንሽ ነው የሰራሁት። መስጠት ምንም አይደል፣ ለህዝብ ነው። ስለዚህ ያንን እያረግን ነው። ወደፊት ደግሞ በትልቁ እናረጋለን ብለን ነው ምናምን።
አርቲስት ኤልያስ የኪነ ጥበብ ጉዞ መሰናክል እንደማያጠው ጠቅሶ ከልብ የመነጨ ጥረት ግን የኋላ የኋላ መልሶ እንደሚከፍል አውስተዋል። በዚህ ሽልማት ስነ ስርዓት ላይ የተገኙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ የኤልያስ የኪነ ጥበብ አውድማ ድል ለሀገር የሚበጅ እርባና እንዳለው ያምናሉ።
በርካታ ታዋቂ የሚዚየም ኪዩሬተሮች ባሉበት፣ የታሪክ ሰዎች ባሉበት፣ የመንግስትም የግልም ታዋቂ ሰዎች በተገኙበት ሚዲያ በሶሻል ሚዲያ ጭምር ሽፋን ባለው ሁኔታ የኢትዮጵያ ስም በዚህ ምሽት ከፍ ብሎ መነሳቱ ኢትዮጵያ ያላትን እምቅ በተለይ ደግሞ በወቅታዊ በዘመናዊ ትራንስፎርሜሽን ዘመንም ጭምር ታላቅ ስራዎች እንዳሏት ቀደም ሲል ከአክሱም ዘመነ መንግስት ጀምሮ ከላሊበላም ፋሲልም በሌሎች አካባቢዎችም ያሉንን 9ኙን እንኳን የዩኔስኮ ቅርሶች በምናይበት ሰዓት ስለ አርት ኢትዮጵያኖች ቀደም ብለው ብዙ ያሰቡበት እንደነበረ ግን ያንን ለማስተዋወቅ በየጊዜው በቂ ጥረቶች ይደረጉ እንዳልሆነ አሁን ግን እንደ ኤልያስ ያሉ እጅግ በጣም የሚያኮራና ኢትዮጵያን ስም ከፍ የሚያደርግ በመሆኑ በተለይ ደግሞ ንግግር ሲያደርግ ለሰማችሁት ፍልስፍናው ራሱ እጅግ በጣም ፓወርፉል ነበረ።
የኪነ ጥበብ ሰዎች ሀገሪቱን ለማስተዋወቅ ይህን ያክል አቅም እንዳላቸው የሚታወቅ ከሆነ በመንግስት ደረጃ ሀገሪቱን በሚያስተዳድረው አካል በኩል ለነሱ ሊደረግ የሚገባ ማበረታቻ የለም ወይ?
በእኛ ሀገር በጣም ብዙ መሰራት አለበት። አሁን ግራንድ ፓላስ ለምሳሌ የደረገው ጅምር እንደ ጥሩ ነገር ልንወስደው እንችላለን። ስራቸው እንዲታወቅ በተደረገው ቁጥር ስራቸውን እያወጡ የበለጠ ወደ ህዝቡ ስለሚያደርሱት ወደ ገዢው እንዲታወቅ ስለሚያደርጉት ትልቅ አስተዋጽኦ ሊያደርግ ይችል። ግን እንደ ሚውዚየም ያሉትን በስፋት በመገንባት በመጠገን እንዲሁም አንዳንድ በግልጽ የሚፈልጓቸው ማበረታቻዎች እየተለዩ ድጋፍ ሊደረግላቸው ይገባል።
የስሚዝሶኒያን ብሔራዊ የአፍሪካ ጥበብ ቤተ መዘክር ከ55 ዓመት በፊት የተቋቋመ በዩናይትድ ስቴትስ ምድር ብቸኛው አፍሪካዊ የኪነ ጥበብና ባህላዊ ሀብቶችን የሚሰበስብ የሚያሳይና የሚያጠናም ተቋም ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን።
የኢትዮጵያ መንግስት የህግ በላይነትን ማስከበርና የህዝቡን ደህንነት የማስጠበቅ ኃላፊነቱን እንዲወጣ የተለያዩ የሃይማኖት አባቶች አሳሰቡ። ሰሞኑን በኦሮሚያ የተለያዩ ከተሞች የደረሰውን ጥቃት፣ ግድያ፣ ግጭት፣ ንብረት ማውደምና አለመረጋጋትን በተመለከተ መግለጫ የሰጡት የኢትዮጵያ ሃይማኖት ተቋማት ጉባኤ አባላት መንግስት የዜጎችን ደህንነት በእኩልነት፣ በግልጽነት፣ በታማኝነት የመጠበቅ ኃላፊነቱ እንዲወጣ ጥሪ አቅርበዋል። ጽዮን ግርማ የአገር ውስጥ መገናኛ ብዙሃንን በምንጭነት ጠቅሳ ያሰናዳችውን ካነጋገረቻቸው የሃይማኖት አባቶች አስተያየት ጋር አካታ እንደሚከተለው ታስደምጠናለች።
ከጥቅምት 12 2012 ጀምሮ በተከታታይ ቀናት በኦሮሚያ ክልል የተለያዩ ከተሞች በዜጎች ላይ የደረሰው አሰቃቂ ጥቃት፣ ግድያ፣ ሞት፣ ግጭት፣ ንብረት መውደምና አለመረጋጋት እጅግ እንዳሳሰባቸው የገለጹ የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በአንድ ላይ ተሰባስበው በሰጡት ጋዜጣዊ መግለጫ በተፈጠረው ግጭት ምክንያት ሕይወታቸውን ላጡ ወገኖች በጥልቅ ማዘናቸውን ገልጸው ለሟች ቤተሰቦችና ወዳጅ ዘመዶችም መጽናናትን ተመኝተዋል። ከቅርብ ጊዜ ወዲህ አገራዊውን ውጥረት ተከትሎ ምንም በማያውቁ ንጹሐን ዜጎች ላይ እየደረሰ ያለው የህይወት መጥፋት በየትኛውም እምነት ተቀባይነት እንደሌለው ገልጸው ድርጊቱ ወንጀል በመሆኑ በአንድነት ሊወገዝ ይገባል ብለዋል። በንባብ በተሰማው መግለጫም የግጭት አዝማሚያው ሁሉንም ህዝብ ተጎጂ የሚያደርግ መሆኑን በመገንዘብ ጥንቃቄ ማድረግ እንደሚገባ ተገልጿል።
በኢትዮጵያውያን መካከል መጥፎ ጠባሳ እየጣለ ያለው ይህ ያልተለመደ የግጭት አዝማሚያ ከእምነትም ሆነ ከኢትዮጵያዊ የመከባበርና በሰላም አብሮ የመኖር እሴታችን ጋር በእጅጉ የሚቃረን ስለሆነ ሁላችንም የችግሩን ስፋትና ጥልቀት ተገንዝበን ግጭቱ ሁላችንንም ተጎጆች እንደሚያደርገን አውቀን አንዳችን የሌላችን ወገንና ድጋፍ እንጂ በጠላትነት የማንተያይ መሆኑን ተረድተን ሁላችንም ፍጹም ወገናዊነትና ቅንነት በማስቀደም በትብብርና በጋራ ልንሰራ ይገባናል።
አገሪቱ የገባችበትን ውጥረት ወደ ሃይማኖት በመግፋት ጉዳዩን ከሃይማኖት ጋር ለማያያዝ የሚደረገው አካሄድም ፍጹም ተገቢ አለመሆኑ በመግለጫው ተነስቷል።
በሁሉም ሃይማኖቶች የተወገዙ ናቸው። በመሆኑም አሁን የሚታየው ሀገራዊ ውጥረት ከሃይማኖት ጋር ለማያያዝና ሽፋን ለማድረግ የሚደረገው ሙከራ የየሃይማኖቶች መሰረታዊ አስተምሮ ካለመገንዘብ ወይንም ከጭፍን ወገንተኝነት የመነጨ ስሜት መሆኑን ተረድታችሁ ክርስቲያኖችም ሆናችሁ ሙስሊሞች እርስ በእርስ በመደጋገፍ የየሀገራችሁን የአካባቢያችሁን ሰላም በጋራ ነቅታችሁ እንድጠብቁ በፈጣሪ ስም እንጠይቃለን።
የሃይማኖት አባቶቹ ደጋግመው የሰጡት ማሳሰቢያ ሀገሪቱን የሚያስተዳድረው መንግስት ዜጎቹ ከጥቃት የመከላከል ኃላፊነት እንዳለበት ነው። በዚሁ መግለጫ ላይ ለመንግስት ማሳሰቢያ የሰጡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ የመንግስት ኃላፊነት ህዝቦችን በእኩልነት በግልጽነትና በታማኝነት ማስተዳደር በመሆኑ ይህንን ኃላፊነት መወጣት ተገቢ ነው ብለዋል።
ኃላፊዎችን አደራ የምንለው ህጉን ጠብቁ፣ በህግ አስተዳድሩ፣ በስርዓት አስተዳድሩ ህዝባችሁን። ኃላፊነት አለባችሁ እና ይህንን ወደኋላ ማለት አይገባችሁም ነው የምንለው። ህዝቡም ደግሞ ትክክለኛውን መንገድ ሲመሩት መመራት አለበት።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስም የህግ የበላይነት በአስቸኳይ እንዲረጋገጥ ካሳሰቡ በኋላ ሁሉም ባለድርሻ አካል ኃላፊነቱን እንዲወጣ ጠይቀዋል።
እውቀት የተንኮል መፍለቂያ ነው እንዴ? እናስብ፣ እናሰንትን፣ እንመለስ። እባካችሁ ወንድሞቻችን፣ የፖለቲካም ሰዎች አመራር ላይ ያላችሁ ፖሊሶችም፣ ደህንነቶችም፣ አስተማሪዎችም፣ ተማሪዎችም ለሰላም እንቆርቆር፣ ወደ አንድነት እንመለስ። የጠፋው ጠፍቷል፣ ወደፊት እንኳ እንጸጸት ነው የምለው።
መንግስት ግጭቶች ከደረሱ በኋላ ሳይሆን ገና ሳይባባሱ ከጅምሩ በፍጥነት ማስቆምና የህግ የበላይነትን የማስከበር ኃላፊነቱን ሊወጣ እንደሚገባ አጥብቀው ያሳሰቡት የኢትዮጵያ ቃለ ህይወት ቤተ ክርስቲያን ፕሬዚዳንት ዶክተር ኢያሱ ኤልያስ የህግ የበላይነት መከበር ችላ ሊባል የሚገባው ጉዳይ እንዳልሆነ ተናግረዋል። ህግ የማስከበር ኃላፊነቱን መወጣት ያለበት ህዝቡ በሚጠብቀው መጠን እንደሆነ ጠቁመዋል።
ያን የብዙ ዘመናት የዳበረ የአንድነትና የወንድማማችነት ታሪክ ያለን ህዝቦች ነን። ስለዚህ ይህንን የአብሮነትና የአንድነት እሴታችንን ሸርሽሮ በጥቃቅን የሀሳብ ልዩነቶች ህዝብን እርስ በርስ እንዲጋጭና እንዲፋጅ የሚያደርግ አንድ ባዕዳን የሆነ ኃይላት መኖራቸውን ስለምንገነዘብ እነዚህን ኃይላት ህዝባችን በንቃት ልንቃወማቸውና ዓላማቸውም እንዳይሳካ በጥብቅ ልንከላከል ይገባናል።
የኢትዮጵያ ካቶሊካዊት ቤተ ክርስቲያን ተወካይ አባ ተሾመ ፍቅሬ በህብረተሰቡ መካከል ግጭቶችን የሚፈጥሩና የሚያባብሱ አካላት ከድርጊታቸው እንዲቆጠቡ አሳስበዋል።
ይሄ ከእምነት ያፈነገጠ በየትኛውም የእምነት መርህ የማይመራ ሰይጣናዊ ተልእኮ ነው። በሀገራችን እያየ ነው ያለው ሰቆቃ፣ ግፍ መቼም ቢሆን ኃጢአት ነው። በየትኛውም ሂሳብ ቢሰላ ወንጀል ነው። እኛ የሃይማኖት አባቶች ይሄ ወንጀል ይቁም እንላለን። እቤታችሁ ተቀምጣችሁ በውቀታችሁ ተመርታችሁ ይሄንን ሰቆቃ የምትታባብሱ ወገኖቻችን እጃችሁን ሰብስቡ እንላለን። በሚታምኑ አማኞች ከሆናችሁ በሚታምኑት ፈጣሪያችሁ እንጠይቃችኋለን። ወደ ልቦናችሁ ተመለሱ። ማስተዋልን እግዚአብሔር እንዲሰጣችሁ እንጠይቃችኋለን።
የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻዲቁ አብዶምን በበኩላቸው በእምነት ተቋማት ላይ ጥቃት የሚያደርሱ አካላትን ድርጊት አውግዘዋል። ከዚሁ ጋር በተያያዘ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን ብሔራቸው ሳይለይ ክርስቲያን በመሆናቸው ብቻ ጥቃት እየደረሰባቸው መሆኑን እንዲሁም በቤተክርስቲያንና በአማኞቿ ላይ ያነጣጠረ ጥቃት እየደረሰ በመሆኑ መንግስት ለዜጎች ደህንነት መጠበቅ፣ የእምነት ነጻነት መከበርና የህግ ማስከበር ኃላፊነቱን እንዲወጣ እያሳሰበች ትገኛለች። ሰሞኑን በተለያዩ አካባቢዎች በደረሰ ጥቃት ቁጥራቸው የበዛ የእምነቱ ተከታዮች መገደላቸውን፣ መደብደባቸውንና ንብረታቸው መቃጠሉን በተጨማሪም ከፍተኛ ስጋት ላይ መውደቃቸው አሳሳቢ በመሆኑ ከከፍተኛ ባለስልጣናት ጋር መወያየታቸውን ጠቅላይ ቤተ ክህነቱ ወክለው መጋቤ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምጽ ተናግረዋል። ጉዳቱ ከፍተኛ በመሆኑና ከዚህ በኋላ ያለው ሁኔታ አሳሳቢ በመሆኑ መንግስት የህግ የበላይነትን ለማስከበር እንዲሰራ ጠይቀዋል።
ይሄ ነገር እልባት ሊያገኝ ይገባል። ከመሰረቱ ክትትል አልተደረገበትም። አሁንም ተዳፍኖ ነው ያለው። እኔ አሁኑ አይደለም የሚያሳስበን፣ የሚመጣው ቀጣይ በምን ዋስትና ነው ህይወት ቀን ከቀን ሊቀጥል የሚችለው? ዋስትና ያስፈልገዋል። ዋስትና ደግሞ አንድም ለሰው ልጅ ዋስትና ፈጣሪ ነው ሁሉን የሚያደርግ፣ ሁለተኛ ደግሞ እንደ መንግስት ሀገር የሚመራ መንግስት ዋስትና ሊሰጥ ይገባል። ይሄ የቤተ ክርስቲያን ነው። መንግስት ኃይል አለው፣ መንግስት መሳሪያ አለው፣ መንግስት ትጥቅ አለው፣ መንግስት ሁሉ አለው። ዜጋው ወጥቶ በሰላም እንዲገባ፣ እንዲያመልክ፣ እንዲሰራ፣ እንዲንቀሳቀስ ዋስትና መስጠት አለበት።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በበኩላቸውም በቤተ ክርስቲያንና በመስጅድ ላይ ስለደረሱት ጉዳቶች ህዝበ ክርስቲያኑና ሙስሊሙ በጋራ ቆሞ አጥፊዎች እንዲጋለጡ ማድረግ ያስፈልጋል ሲሉ አስተያየታቸውን ለአሜሪካ ድምጽ ሰጥተዋል።
ይህንን ያቃጠሉ ሰዎች ምን አይነት ሰዎች ናቸው? ቤተ ክርስቲያን ያቃጠሉት እነማን ናቸው? ሙስሊሙን መስጅድ ያቃጠሉ ሰዎች እነማን ናቸው ብሎ ህዝቡን በክርስቲያኑና ህዝበ ሰላሙ አንድ ላይ ሆኖ ማጣራት ነው የሚያስፈልገው። አጥፊዎቹ እንዲጋለጡ ማድረግ ነው የሚያስፈልገው። መንግስትም ደግሞ በበኩሉ ማጣራት፣ መከታተል፣ ይህም ነገር የሚፈጽሙ ሰዎች በሀገር ላይ ሽግግር ለመፍጠር በሃይማኖት በሙስሊሙና በክርስቲያኑ መካከል ግጭትን የሚፈልጉ ስለሆኑ እንዳሉ ሰዎች መከታተል፣ ማጣራት አለበት። ተጣርቶ ተተገኘ ደግሞ ለህግ መቅረብና ህጋዊ እርምጃ መውሰድ የመንግስት ፈንታ ነው የምንለው። ግን ማጣራቱን በተመለከተ መንግስት ብቻ ሳይሆን ህዝበ ሰላሙም ሆነ ህዝበ ክርስቲያኑ ተከታትሎ ወይም በደል ያደረሱትን ሰዎች ማውጣት አለበት።
ሁሉም የሃይማኖት አባቶች በዋናነት መንግስት የዜጎቹን ደህንነት የመጠበቅና ሰላምን የማስጠበቅ ኃላፊነት አለበት ብለዋል። አያይዘውም ከዚህ የባሰ ጉዳት እንዳይመጣ ከአደጋው ወይም ከግጭት በፊት ጉዳትን አስቀድሞ የሚያስቀር የቅድመ መከላከል ስራ ላይ እንዲያተኩር አሳስበዋል። ከመንግስት በተጨማሪም ከዚህ ቀደም የደረሱትና እየደረሱ ያሉት አሰቃቂ ሁኔታዎች ተመልሰው እንዳይመጡ ሁሉም አካል በጋራ መስራት አለበት ብለዋል። በሌላ በኩል ግጭቱ በተቀሰቀሰበት ወቅት ለስራ ጉዳይ ከሀገር ውጭ የነበሩት ጠቅላይ ሚኒስትር አብይ አህመድ ከሶስት ቀናት በኋላ ሲመለሱ ባስተላለፉት መልእክት የደረሱ ጥፋቶችን ዘርዝረው እንኳን ለማየት ለመስማት የሚዘገንን እኩይ ተግባር በወገናችን ላይ ተፈጽሟል ማለታቸው ይታወሳል። የህግ የበላይነትን ለማረጋገጥና አጥፊዎች በህግ ፊት ቀርበው ተገቢውን ሁሉ እንዲያገኙ ያለማወላወል እንሰራለን ማለታቸውም ይታወሳል። ጠቅላይ ሚኒስትር አብይ አህመድ አክለውም ፈታኞቻችን ያልተገነዘቡት ነገር ቢኖር የተከፈለውን መስዋዕትነት ከፍለን የኢትዮጵያንና የህዝቦቿን ብልጽግና የምናረጋግጥ መሆናችንን እንገልጻለን ማለታቸውም አይዘነጋም።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ቤዛዊት ሙልጌታ የህፃናት መጽሐፍ ጸሐፊና የዱካ መጽሐፍት መስራች ናት። ተረቶችና አፈታሪኮች የማህበረሰብ ማንነት የሚቀረጽባቸው ናቸው። ስለዚህም ደግሞ ህፃናት የማንበብ ባህልን እንዲያዳብሩና በስነ ምግባር እንዲታነጹ የህፃናት መጽሐፍን በመጽሐፍ ላይ ይገኛለው ትላለች። ኤደን ገረመው ከቤዛዊት ጋር አጭር ቆይታ አድርጋለች።
በልጅነቴ ከትምህርት መርጃ መጽሐፍት ውጪ የትረት መጽሐፍቶችን እንዳነባ ይፈቀድልኝም ነበር ትላለች የአሁኗ የዱካ መጽሐፍት መስራች ቤዛዊት ሙልጌታ። ከአርባ ምንጭ ዩኒቨርሲቲ የስነ ህንፃና የከተማ ንድፍ ተመርቃ ወደ አዲስ አበባ ከመጣች በኋላ በስነ ህንፃና የስነ ህንፃ ውስጥ ውበት ማሳመር ላይ ትሰራለች። ዱካ መጽሐፍትን ከመሰረተች አንድ አመት ሆኗታል። በአንድ አመት ጊዜ ውስጥ 3 የህፃናት መጽሐፍትን አሳትማለች። ስለ ልጅነቷና ስለ መጽሐፍት ፍቅሯ እንዴት አስታውሳለች?
ወላጆቼ የተረት መጽሐፍቶችን እንዳነብ አይፈልጉም ነበረ። ምክንያቱም የትምህርት መጽሐፍ ላይ ብቻ አተኩሬ ትምህርቴ ላይ ብቻ እንድማር ስለሚፈልጉ ማለት ነው። ስለምንከለከል ነው መሰለኝ። በተቃራኒው እንግዲህ ደግሞ ጥሩ ነገር ነበር። መጽሐፍ ለማንበብ ጣፋጭ በጣም ወድ ነበር እና አንድ መጽሐፍ አሁን አንብቤ ስጨርስ በቃ ልክ እንደሱ ለመጽሐፍ በጣም የራሴን ጥረት አደርግ ነበር ልጅ ሆኜ ማለት ነው። ግን ካደግኩ በኋላ በተለያዩ ነገሮች አቆሜ ነበር። ግን አሁን ወደምፈልገው ነገር ተመልሼ እየጻፍኩኝ ነው። ልጆቹን በጣም ነው የምወደው እና ተስፋ እንዳልቆርጥ የሚያደርገኝ ነገርም ልጆቹ ያንን መጽሐፍ ሲያዩ ደስተኛ ሲሆኑ ሲስቁ ሲያነቡ እነሱ ላይ የማየው ነገር ነው። በቃ ለእኔ ጉልበት የሚሆነ ማለት ስለዚህ እሱን ነገር ለእነሱ መስጠት ስለምፈልግ ነው ላይ መሳሳት የጀመርኩት ማለት ነው።
በበጎ ፍቃድ አገልግሎት ላይ ያጋጠማት ነገር በቋሚነት ዱካ መጽሐፍትን ለመመስረት ገፋፍቷታል።
ወደዚህ ነገር የገባሁት በጎ ፍቃድ አገልግሎቶችን ይሰጣለሁ እና የመማሪያ ቁሳቁሶች የምናሟላበት ፕሮጀክት ነበረን እና በዚያም ደግሞ በተጨማሪ መጽሐፎችን የምንሰጥበት ፕሮጀክት ነበረ። ነገር ግን እሱን ፕሮጀክት ከሰራን በኋላ አንድ ጊዜ ነው ሰራ ነው አቆመ እና ይህን ነገር ሳስበው ያው በአገራችን ውስጥ ያሉት ልጆች በሙሉ ለማዳረስ በአንድ ፕሮጀክት ይከብዳል። ስለዚህ እኔም የራሴ ነገር ባበረክት ጊዜ አስቤ ነው የጀመርኩት ማለት ነው። የጀመርኩት እንደ ፈረንጆች አቆጣጠር በ2018 ነው። መጀመሪያ ያው ትምህርት ሚኒስቴር ያወጣው ዳታ ነበረ በ2016 እንደ አውሮፓውያን አቆጣጠር እና በመጀመሪያ ደረጃ ትምህርት የተሰራ ጥናት ነበር እና ጥናቱ ላይ ምን ይላል? ከ30% የሚሆኑት የሁለተኛ ክፍል ተማሪዎች ምንም ማንበብ አይችሉም የሚል በጥናቱ መሰረት የተገኘው ማለት ነው። እና ይህ በጣም አስደንጋጭ ቁጥር ነው። ከዛ በታች ያሉት ደግሞ እንግዲህ ከዛ በላይ ማንበብ አይችሉም ማለት ነው። ስለዚህ እኔ የጀመርኩት ልጆች የሚፈልጉትን ነገሮች በማጥናት ነው። ልጆች መጫወት ይወዳሉ፣ መስፈን ይወዳሉ፣ መደነት ይወዳሉ፣ መሳል ይወዳሉ፣ መቅደድ መቦጨቅ ይወዳሉ። ስለዚህ የእኔ መጽሐፎች የሚያተኩሩት እንደዚህ አይነት የሚወዱትን ነገር በመስጠት ልጆችን ማስተማር ላይ ነው ማለት ነው። ተረት ሆነው ግን የተለያዩ ጨዋታዎችን፣ ቀለም የሚቀባባቸው ገጾችን የያዘ መጽሐፍ ነው። አሁን ድረስ 3 መጽሐፎችን አሳትሜያለሁ። 2 አንድ አይነት ታሪክ ነው ያላቸው፣ ግን የተለያየ እድሜ ላይ ለሚገኙ ልጆች ያሳተምኩት በ3 አይነት መጽሐፍ ማለት ነው።
ከስነ ህንፃው ጎን ለጎን የህፃናት መጽሐፍትን መጽሐፍ ብትጀምርም ማሳተሙ ግን ቀላል አልነበረም። ለዚህ ደግሞ በተለያዩ የማህበረሰብ ድጋፍ አድራጊ ውድድሮች ውስጥ ማለፍ ነበረባት።
ፎቼንድ የሚባል ኤንጂኦ አለ እና እነሱ አንድ ውድድር ነበራቸው። እዛ ውድድር ላይ ሀሳቡን ይዤ ከተሳተፍኩ በኋላ በእነሱ እርዳታ ሀሳቤን ወደ ፕሮጀክትነት ቀይሬ አሳድጌ ከዛ ደግሞ የተለያየ ትምህርት ቤቶች ላይ ለመሞከር ችያለሁ ማለት ነው። ምን ያህል ውጤታማ እንደሆነ ጻፍ መጻፎች በጣም ማህበረሰብን የመገንባት ነገር ላይ በጣም ትልቅ ቦታ አላቸው። ምክንያቱም ልጆች ከመጀመሪያው ጀምሮ ነው ሊቀረጹ የሚገባው። ካደጉ በኋላ እነሱን ለመቅረጽና ወደ ትክክለኛው መንገድ ለመምራት በጣም ከባድ ነው የሚሆነው። መጀመሪያው መጽሐፍ በኪስ ልትያዝ የምትችል መጽሐፍ ነው። ከ3 ዓመት እስከ 5 ዓመት ላሉ ልጆች እሱ መጽሐፍ ስዕልና ጽሁፎችን በአንድ ላይ የያዘ ስዕሉን ከጽሁፉ ጋር እያገናኙ እንዲረዱ ለማድረግ የተሰራ መጽሐፍ ነው። ማንበብ ራሱ ባይጀምሩ በእጃቸው ልክ ተደርጎ የተሰራ መጽሐፍ ስለሆነ ሁሉ ይዘውት እያዩ ስዕሉ ጥሩ ነገር እነሱ ላይ ለመፍጠር የተዘጋጀ መጽሐፍ ነው። ከዚያም በተጨማሪ ደግሞ ወላጆቻቸው በሚተኙበት ሰዓት ማታ ማታ ታሪኩን ሊያነቡላቸው እንዲችሉ ተደርጎ የተዘጋጀ መጽሐፍ ነው ማለት ነው። ሁለተኛው ደግሞ ከ4 እስከ 8 ዓመት ለሆናቸው ልጆች ሲሆን የተለያዩ ቀለም የሚቀባበት ጨዋታ ገጾች፣ ፊደሎችን የምንፈልግበት የተለያዩ አይነት ጨዋታዎች ያሉት ትምህርቱን በማይሰለች ሁኔታ ሊያስተምር የሚችል መጽሐፍ ነው ማለት ነው።
የህጻናት መጽሐፍ ለመጻፍ ታሪክ መውደድ ብቻ ሳይሆን ስዕል መሳልም አስፈላጊ ነው።
የመጀመሪያውን መጽሐፍ ስዕሉን እኔ አይደለሁም የሰራሁት። ወይን ሸስቶች የምትባል ስዕል የምትሰራ ልጅ አለች። ስለዚህ እሷን ነበር ያሰራሁት። ግን ሁለት ሁለተኛውን ግን ራሴ ነኝ የሰራሁት ስዕሉን። ያው ትንሽ ልምድ ነበረኝ ስዕል ላይ ከተማርኩት ትምህርት ጋር የሆነ የሚያገናኘው ነገር ስላለ ብዙም አልከበደኝም ነበረ። ሁለተኛውን መጽሐፍ ለልጆች ምን እንደሚያስፈልግ ምን አይነት ቀለም እንደሚወዱ በማየት መጽሐፍ ራሴን ስዕሉን የሰራሁት።
በመጨረሻም ቤዛዊት፣ ተረቶችና መጽሐፍት ትውልድን የሚገነቡ ነገሮች ስለሆኑ ወላጆች ለልጆቻቸው መጽሐፍትን መግዛት ብቻ ሳይሆን ራሳቸውም እያነበቡ አርአያ መሆን አለባቸው ብላ ታሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ጋቢና ዚላ ያበቃ። ሀብታሙ ስዩምና ኤደን ገረመው ነበር።
ደህና ደሩ። መልካም ምሽት።
ኩን ራዲዮ ሰገሌ አሜሪካ።